ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 22 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ሰሞኑን ወያኔ በቀሰቀሳቸው የህዝብ ለህዝብ ግጭቶች ከምስራቅ ሐረር እስከ ምዕራብ ኢሉባቦርና ወለጋ የብዙ ንጹሃን ዜጎች ደም ፈሷል። ይህ መቆም አለበት። የወያኔ ተለጣፊዎችም የህወሓት ባርነታቸው ማብቃት አለበት። እስከ መቼ የህዳጣን ወያኔዎች ሥራ አስፈጻሚ ሆነው ይቀጥላሉ? በ1993 ዓ ም ለትግራይ ምሁራን ከኢሃፓ የተላለፈውን መልእክት አሁንም ወቅታዊ ነውና በማስከተልም በ2007 ዓ ም ለወያኔ አባላትና ለተለጣፊዎች የተላለፈው ጥሪ በቅደም ተከተል ይቀርባል። ከዚያም ህግ ያልገዛውን ወያኔ ህዝባዊ አመጽ ያንበረክከዋል በሚል ርዕስ ሀተታ አሰምተን በመጨረሻም ነፋስ ሲመጣ እሳት መጫር በሚል ርዕስ ከዝግጅት ክፍላችን በቀረበው ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቃለን። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
አቶ በቀለ ገርባ አሁንም አልተፈቱም፣ በወያኔ የመንግሥት መዋቅሮች ውስጥ ሥርዓት አልበኝነት ነግሷል። የወያኔው የኦሮሞ ክንፍ ኦህዴድ ስብሰባው በጭቅጭቅ ተወጥሯል። በአንድ ቀን መጠናቀቅ የነበረበት በአራት ቀን ተራዝሟል። የሻቢያ ታጣቂዎች በአስመራ የተቃውሞ ሰልፍ በሚያደርጉ ተማሪዎች ላይ ተኩስ ከፍተው 28 ገደሉ፣ በመቶ የሚቆጠሩ ቆስሏል። ለእነዚህና ለሌሎች ዝርዝሩን እንሆ።
ሰኞ ጥቅምት 19 ቀን 2010 ዓ.ም ምረት የፌደራል ጠቅላይ ፍርድ ቤት አቶ በቀለ ገርባ በ30,000 ብር ዋስትና ተፈተው ጉዳያቸውን እንዲከራከሩ ቢወስንም የቅሊንጦ እስር ቤት አስተዳዳሪ ኃላፊዎች የፋይል ቁጥር ተሳስቷል በሚል ስንኩልና የማይመስል ምክንያት በመስጠት እንዳይፈቱ ከማድረጉ በላይ ረቡዕ ጥቅምት 22 ቀን 2010 የፌደራል ጠቅላይ ፍርድ ቤት የሰበር ሰሚ አጣሪ ችሎት ውሳኔውን ያገደ መሆኑን የወያኔ ዜና መሰራጫዎች በይፋ ዘግበዋል። ውሳኔው እንዲታገድ የተደረገው አቃቤ ሕጉ በጠየቀው አቤቱታ ነው የተባለ ሲሆን የፌደራል ሰበር ሰሚ ተሰይሞ ውሳኔ የሚሰጥበት ይሆናል ተብሏል። የአገሪቱን የሕግ ስርዓት ጥቂትና ምርጥ የወያኔ ባለስልጣኖች እንዳሻቸው እያሽከረከሩ መሆናቸው በገሃድ በሚታይበት ሁኔታ ፍርድ ቤቱ በዋስ እንዲለቀቁ የወሰነውን ፍርድ እውነትነት መሆኑን ለማረጋገጥ ብዙዎች ሲጨነቁ የቆየ ቢሆንም የወያኔ አባላት አሁን በማን አለብኝነት የወሰዱት እርምጃ ከአምባገነኖች የሚጠበቅ በመሆኑ ብዙዎችን አላስደነቀም። በአንድ ቀን እንዲጠናቀቅ ታቅዶ የነበረው የኦህዴድ ድርጅታዊ ኮንፈረንስ በሁኔታዎች አስገዳጅነት ለአራት ቀናት የረዘመ መሆኑ ታውቋል። ኮንፈረንሱ በአዳማ ናዝሬት ከተማ እየተካሄደ ሲሆን በተለያዩ ጉዳዮች ላይ ውይይት እያካሄደ መሆኑ እየተነገረ ነው። በኮንፈረንሱ ላይ በአንድ በኩል በወያኔ ድርጅት የተቀጠሩና ጥቅማ ጥቅም የሚያገኙ ክፍሎች እንደ ቀድሞ የወያኔን የበላይነት ለማስጠበቅ የሚያስችል ሐሳብ የሚገፉና በሌላ በኩል ድርጅቱ ከወያኔ ቁጥጥርና የበላይነት ተከላክሎ ድርጅታዊ ነጻነቱን ለማስጠበቅ በሚታገሉ ኃይሎች መካከል የከረረ ሽኩቻ መከሰቱን ብዙዎች ይገልጻሉ። ከጥቂት ጊዜ ወዲህ የወያኔን የጸጥታና ወታደራዊ የበላይነት የማይቀበል ክፍል እየጠነከረ ሲሆን ይህም የህዝብ ድጋፍ አግኝቷል ይባላል። በተለያየ ዜና የወያኔ ማዕከላዊ ኮሚቴ ስብሰባ መቀሌ መቀጠሉ ከዚህ በፊት የተዘገበ ሲሆን እስካሁን በመካከላቸው ስምምነት ያላገኙ በርካታ ጉዳዮች መኖራቸው ተገልጿል። ማክሰኞ ጥቅምት 21 ቀን በአስመራ ከተማ ሲካሄድ በነበረ የተማሪዎች ተቃውሞ ሰልፍ ላይ የሻቢያ ወታደሮች ተኩስ ከፍተው ቢያንስ 28 ሰዎች መገደላቸውና ከመቶ በላይ ማቁሰላቸውን የአፋር ዲሞክራሲያዊ ድርጅት የተባለው የሻቢያ ተቃዋሚ የሰጠው መረጃ ዋቢ በማድረግ አሶሲየትድ ፕሬስ የተባለው የዜና ወኪል ዘግቧል። ከጥቂት ጊዜ በፊት አክሪያ በተባለ ቦታ ላይ የነበረው ዲአይ የሚባለው የእስላማዊ ትምህርት ቤት የመንግስቱን የትምህርት ስርዓት እንዲከተል በሻቢያ መመሪያ ተሰጥቶት በትምህርት ቤቱ ቦርድ ተቀባይነት ሳያገኝ መቆየቱ ይታወቃል። ማክሰኞ ተማሪዎቹ በሰልፍ ተቃውሞቸውን ለመግለጽ ያስገደዳቸው የሻቢያ አገዛዝ ጉዳዩን በመቃወም ለአካባቢው ህዝብ ንግግር ያደረጉትን ሀጂ ሙሳ መሐመድ የተባሉትን ሼክ በማሰሩና ትምህርት ቤቱ እንዲዘጋ ማድረጉ ነው ተብሏል። በዛሬው ቀን በከተማው ውጥረት እንዳለ የደረሱ ያሉ መረጃዎች ይገልጻሉ።
ማክሰኞ ጥቅምት 21 ቀን በኒውዮርክ ከተማ አንድ ግለሰብ በተከራዩ ፒካፕ መኪና እግረኞችና ቢስክሌት አሽከርካሪዎችን ገጭቶ 8 ሰዎችን መግደሉን ሌሎች ማክሰሉም ታውቋል። ከተገደሉት 5ቱ የአርጀንቲና የቤልጂየም ተወላጆች መሆናቸው ሲታወቅ ገዳውም ከመኪናው ወጥቶ በአስመሳይ ሽጉጥ ለማስፈራራት ሲሞክር በጸጥታ ኃይሎች ወደ ላይ ተመቶ መውደቁና ወደ ሆስፒታል መወሰዱ ተነግሯል። ይህ የ29 ዓመት ሰው ከ6 ዓመት በፊት ከኡዝቤክስታን የመጣ ሲሆን በተለያዩ የአሜሪካ አካባቢዎች መኖሩ ታውቋል። ጉዳዩ ከአይሲስ ጋር ግንኙነት እንዳለው አንዲት ማስታወሻ ከመኪናው ውስጥ ቢገኝም ግድያውን በተባለው ድርጅት ተዛዝ መፈጸሙና አለመፈጸሙ አልተረጋገጠም ተብሏል። እስካሁን ድረስ አይሲስ የድርጅቱን ኃላፊነት በመውሰድ መግለጫ ያላወጣ መሆኑ ታውቋል። የኬንያ የሰብአዊ መብት ተቋም በሰጠው መግለጫ ባለፈው ሳምንት አሙስ ከተደረገው የድጋሚ ምርጫ ወዲህ በተለያዩ ቦታዎች ፖሊሶች 13 የተቃዋሚ አባላትን የገደሉ መሆናቸውን ገልጿል። ከጥቅምት 15 ቀን እስከ ጥቅምት 18 ባሉት ቀናት ፖሊሶች 64 ሰዎችን የስቃይ እርምጃ ወሰዱባቸው ሲሆን በመሳሪያ ካቆሰሏቸው 30 ሰዎች መካከል 13ቱ ሕይወታቸውን ያጡ መሆናቸውን ገልጿል። የኬንያ የሰብአዊ መብት ተቋሞች በተለያዩ ጊዜ የጸጥታ ኃይሎች የሚያካሂዱትን አፈናና ግድያ ሲያጋልጡ የቆዩ ሲሆን አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ተመሳሳይ ዘገባ ማቅረባቸውም ይታወቃል። በሜዲትራኒያን ባህር 300 የሚሆኑ የአፍሪካ ስደተኞች የጫኑ 2 የጎማ ጀልባዎች በሊቢያ ጠረፍ ጠባቂዎች ተጠልፈው ወደ ትሪፖሊ እየተወሰዱ መሆናቸው ታውቋል። ስደተኞቹ ይጓዙ የነበሩት ወደ አውሮፓ መሆኑ ሲታወቅ በቅርቡ በአውሮፓ ህብረት በቀረበላቸው ጥያቄና በተሰጣቸው የገንዘብ ድጋፍ ምክንያት የሊቢያ ባለስልጣኖች የስደተኞችን የባህር ጉዞ ለመቆጣጠር ከፍተኛ ጥረት በማድረግ ላይ ይገኛሉ። የተባበሩት መንግስታት ድርጅት በቅርቡ በሰጠው መግለጫ ካለፈው ዓመት ጥር ጀምሮ ከሊቢያ ወደ አውሮፓ የገቡት የአፍሪካ ስደተኞች ቁጥር 149,000 መድረሱን ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
No. አድማጮቻችን እንደምን ሰነበታችሁ? ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የዛሬ የጥቅምት 26 ቀን 1993 ዓ.ም ተመረጠ ፕሮግራሙን አሁን ይጀምራል። በዛሬው ፕሮግራማችን እንደተለመደው በቅድሚያ ዜና፣ ከዜናም በማስከተል የትግራይ ምሁራን ሚና እና ኃላፊነት በሚል ርዕስ የቀረበውን የለቱ ጥናትና እናቀርባለን።
የትግራይ ምሁራን ኃላፊነት። ለረጅም ጊዜ የሻቢያ ደንግ ቀንደኛ ደጋፊ ሆነው የቆዩ ኤርትራውያን ምሁራን ለሻቢያ መሪ ለአቶ ኢሳያስ አፈወርቂ በላኩት ግልጽ ደብዳቤ በመሰረታዊ ጥያቄዎች ላይ ሻቢያ ፈጸማቸው ያሉትን ስህተቶች ዘርዝረው ለውጥ እንዲደረግ መጠየቃቸው ባለፈው ሰሞን በዜና ማሰራጫዎች ተዘግቧል። የዚህ የተቃውሞ እርምጃ ሚዛን ምሁራኑ የራሳቸውን ኃላፊነት ሳይጠቅሱ በማለፋቸው የሚቀንስ ሳይሆን ዘግይተውም ቢሆን ሂስ ለማቅረብ በመድፈራቸው የሚጨምር ነው። ይህንን ዜና ያወቀ ኢትዮጵያዊ ሁሉ በእኛስ በኩል የትግራይ ምሁራን ተመሳሳይ ተቃውሞ በወያኔ ላይ በማሰማት ለትግራይ ቆም ያለው ከሚለው ዘረኛ መንግስት መለየታቸውን ይፋ ሊያደርጉ ይችላሉ ወይ የሚለውን ጥያቄ ማንሳት ይገደዳል። በርግጥ ለወያኔ ተቃውሞ ማሰማት የሁሉም ኢትዮጵያዊ ምሁር ግዳጅ መሆኑ ግልጽ ቢሆንም ወያኔ ራሱን የትግራይ ተጠሪና ለትግራይ የቆመ አድርጎ ስለሚወስድና የሚከተለውም ዘረኛ ፖሊሲ የትግራይ ተወላጆችን ከቀሪው ኢትዮጵያዊ እያፈራቀቀና እያጣላ በመሆኑ የትግራይ ምሁራን አቋማቸውን ግልጽ የማድረግ ግዴታ ከፊታቸው ተደቅኗል። እስካሁን እየታየ ያለውን ሐቅ ሳንሸፋፈን ብንመረምረው አብዛኛው የትግራይ ተወላጆች ከወያኔ ጎን ተኮልኩለው ወይም ከጸረ ወያኔው ትግል ርቀው ወይንም የወያኔን ያድሎ አገዛዝና ሥራ መቃወም አቅቷቸው ዝምታን መርጠው እንዳሉ እንገነዘባለን። ከዚህ ቀደም የትግራይ ምሁራን በኢትዮጵያ የትግልና የለውጥ እንቅስቃሴ የነበራቸውን ደማቅ ሚና ከአሁኑ ጋር ስናነጻጽረው ያሁኑ በጣም አሳሳቢ ደረጃ ላይ የሚገኝ መሆኑ የሚያከራክር አይደለም። ይህ መሰሪ መንግስት የትግራይን ህዝብ የተቀመ መስሎ ህዝቡን ለልቅት ሲያመቻቸው ምሁራኑ በዝምታ ማለፋቸው ወይም ከወያኔ ጎን ቆመው መገኘታቸው የመጨረሻው ውጤቱ አስከፊ መሆኑን ሊገነዘቡት ይገባል። ጮሌው ወያኔ የሚመጣበትን ተቃውሞ ሁሉ በትግራይነቴ ነው በማለት ትግራይን እየገነባሁ ነው በሚል ደግሞ ጠባብ ብሔርተኛነትን በማራገብ የትግራይ ተወላጆችን አንድም ተጠቃሚ ናችሁ ብሎ በመደለል አሊያም ሌሎች ሊያጠፋችሁ ነው ብሎ በማስፈራራት ብዙሃኑን አወናብዶ ከጎኑ ለማሰለፍ ጥረት ሲያደርግ ቆይቷል። ጥረቱ ፍሬያማ አልነበረም ብንል ደግሞ ራስን ማታለል ይሆንብናል። በአሁኑ ወቅት አብዛኞቹ የትግራይ ምሁራን የወያኔን ስርዓት ሲያወግዙ ወይም ሲነቅፉ አይደመጡም። ይባስ ብለው በወያኔ ጠባብ ብሔርተኛ ጎዳና በመንጎድ የወያኔ ድጋፊና ጠበቃ ሆነው ይታያሉ። ጸረ ወያኔ ተቃውሞ ሰልፍ፣ ስብሰባ ወዘተ ሲደረግ በዚህ የሚሳተፉ የትግራይ ምሁራን በጣት የሚቆጠሩ ናቸው። ወያኔ የትግራይን ህዝብ አይወክልም፣ የትግራይ ህዝብ የኢትዮጵያ ህዝብ አካል ነው፣ ዘረፋውና ወደ ትግራይ ንብረት ማጓጓዙ ያብቃ፣ አድሎ ያክትም ብለው የትግራይ ምሁራን ሲጮሁና ከቀሪው ኢትዮጵያዊ ጎን ተሰልፈው ሲታገሉ አይታዩም። ምሁራን በአጠቃላይ ያለባቸው ኃላፊነት የሚታወቅ ነው። እንደ ኢትዮጵያ በመሰሉ ሀገሮች በህብረተሰቡ ባላቸው ቦታ የተነሳ የሰፊውን ህዝብ አስተሳሰብና አቋም ለመቃኘት መስመር ለማስያዝ እድል አላቸው። የቀድሞ የተማሪዎች እንቅስቃሴ ተራማጅ ምሁራን የተጫወቱት ሚናና ለለውጡ ያደረጉት አስተዋጽኦ ሊጠቀስ የሚገባው ነው። ዛሬም ቢሆን ሀገሪቷ የታጋዮችና የሀገር ወዳድ ምሁራን ያለህ ብላ ጩኸቷን ከማሰማት ወደ ኋላ አላለችም። በትግራይ ደግሞ የወያኔ አስከፊ ዝራት በህዝቡ ላይ እየጫነ ያለውን ስቃይ ለመቃወም የመጀመሪያ መስመር የግንባር ሰልፈኞች የትግራይ መሆን ምሁራን መሆን አለባቸው። ወያኔን ለመጥቀም ለመምከርና የፍልጣን እድሜውን ለማራዘም ሳይሆን የትግራይ ህዝብ ከሌላው የኢትዮጵያ ህዝብ እንዳይነጠል ለማድረግ ቁርጥ ያለ ጸረ ወያኔ አቋም መውሰድ ይተበቅባቸዋል። የትግራይ ምሁራን ይህ ግዴታቸው አልሰማቸው ብሎ በያዙት ገለልተኛ ወይም አፍቅሮ ወያኔ መንገድ ከቀጠሉ ግን በወያኔ ወረበላ መንጋ ላይ ማረፉ የማይቀረው ህዝባዊ ቁጣ በእነሱም ላይ የሚያነጣጥር መሆኑን ሊገነዘቡት ይገባል። የትግራይ ህዝብና ወያኔ ለየቅልናቸው የሚለው ክርክርና አቋም መስተጋባት የሚገባው በቅድሚያ በትግራይ ምሁራንና ተወላጆች መሆን አለበት። መነገር ብቻም ሳይሆን በተግባራዊ ተቃውሞ መረጋገጥ አለበት። ማለትም የትግራይ ምሁራን ከቀሪው ኢትዮጵያዊ መራቃቸውን ራሳቸውን ማግለላቸውን ትተው ወያኔ መንግስታችን ነው ማለትን ትተው ተጠቃሚ ነን ማለቱንም ሆነ በልዩ መንገድ መጠቀሙን አቁመው ከጸረ ወያኔው ጎራ መደባለቅ አለባቸው። የተቃውሞ ድምጻቸው መስተማት አለበት። በጸረ ወያኔ ሰልፍ መታየት አለባቸው። በጸረ ወያኔ ትግል በስፋት መሳተፍ አለባቸው። ያለው ስርዓትን መቃወም አለባቸው። በሌላ አነጋገር ከትግራይ ተወልደናል ግን እናታችን ሀገራችን ኢትዮጵያ ናት ብለው ሲጮሁ መደመጥ ይተበቅባቸዋል። የትግራይ ምሁራን የኢትዮጵያ ምሁራን መሆናቸው እንደገና መረጋገጥ አለበትና
ተፋቲስ ካናብራ ከመንጫዋድሙ ታይጉዱት በልታ ሮማይ ተዛዚሙ ታይጉዱት በልና ሮማይ ተዛዚሙ ህዝብ ነቂቶም ጥራቀ ይሃድሙ አፍደጋና ንቅፍታ ትሐቀሙ አፍደጋና ንቅፍታ ትሐቀሙ كم قدم كانت زيجان كعقلي هو كم قدم كانت زيجان كعقلي ابو لبام حق من سو علي بدح قدم حدث خالي شنباي سلطان تصدق للعلي شنباي سلطان تصدق للعلي خبني نصحي حد شغلي ويلك زطنا يأغلى ما يدلي زطقب واقع يدلي رتقى يمتحل في قلبي حدث قدرات انت تفعل علي بعد خاطر اخلاق انت مالا تايو بعد خاطر اخلاق انت مالي كانت مالي اي هي هي يا حزبنا يا سجدده حدا تدير حدا تورده حدا تلقب حدا تقدده بحال عمل قلقم ظلمده حدو زرسع مسرق وده زينك معقل تشدده زينك معقل تشدده زعمنا سبب حدا سبدي صلاة فوق معده هذاي صلاة فوق معده دب الحوي باري انا داده حتي الله يزم تيفرادي خبدارك وقريبا بحده
ወቅታዊ ጥሪ ለወያኔ አባላትና ለተለጣፊ ድርጅቶች። የጨው ክምር ሲናድ ሞኝ ይስቃል ተብሏል። የወያኔ አገዛዝ የመጨረሻው ምዕራፍ ሊነበብ ተጀምሯል። የአገዛዞች መጨረሻን ማየት ለሚችሉት ወለል ብሎ የሚታይ ነው። የወያኔ አባላት እየመጣ ያለውን ጎርፍ ማወቅ መረዳት ያቀታቸውና መደበቅም አይችሉም። ውድቀታቸው ከነመዘዙ ተጠናክሮ ይመጣባቸዋል። ወያኔ ወደ ውድቀቱ እያመራ ነውና በእልቂት ደረጃ ህዝብን እንዳያጠፋ ከወዲሁ ጥረት ማድረግ የግድ ሆኖ ይገኛል። አንዳንዶች የለመደባቸው አንጃዎችና ተንበርካኪዎች ወያኔ ከወደቀ ኢትዮጵያ ትወድማለች ሰበካን ወያኔን በማጀብ እያሰሙ ናቸው። በረከት ስምኦን ያሰማራቸው ታሪክ ጸሐፊ ነን ሊሉ የሚቃጡም ውድቆች ይህንኑ እያሰራጩ ናቸው። ወያኔ ከወደቀ ኢትዮጵያ ወደቀች ጩኸት የወያኔ ነው። ኢትዮጵያ የወያኔን ውድቀት አታጅብም። ይህን ለማረጋገጥ የወያኔ አባላት ነን የሚሉ ከዚህ ከይሲ ድርጅት መለየታቸው አስፈላጊ ነው። የታጋዩ ጎራ ሁሉም የወያኔ ድርጅት አባል ጠላት ነው ብሎ አይወስድም። በወያኔ የተነሳም የትግራይን ሕዝብ በሞላ ጠላት ብሎ አይፈርጅም። ይህን ከባድ ስህተት አውቀው የሚፈጽሙ በአብዛኛው ከወያኔ ራሱ ጋር ንክኪ አላቸው የሚባለውንም አይታመንም ብሎ ማስወገዱ ተገቢ ላይሆን ይችላል። የወያኔ አባላት ሁሉ የወያኔን አስከፊ ፖለቲካ ይደግፋሉ አንልምና የአገር ስሜት ያላችሁ ሁሉ ራሳችሁን ከዘረኞቹ እንድታርቁ ጥሪ እናደርጋለን። ወያኔ ዘረኛ ኢዲሞክራሲያዊ ቡድን ነው። ለትግራይ ሕዝብ ቆሚያለሁ የሚለውም ሐሰት ሲሆን አገዛዙ እየተቀመ ያለው ወያኔንና ተከታዮቹን ብቻ ነው። በጸረ ወያኔ ጥላቻ የተነሳ መዘዙ ከኑግ የተገኘ ሰሊጥ አብረህ ተወቀጥ እንዳይሆን ከዛሬው ሰልፍ ማስተካከል የግድ ይሆናል። ዜጎች ሁሉም የትግራይ ተወላጅ ወይም የወያኔ ድርጅት አባል ያው ወያኔ ነው፣ ጸረ ሕዝብ ነው፣ ጸረ ኢትዮጵያ ነው በሚል ድምዳሜ እንዳይነሱ ከተፈለገ የለም እኛ ኢትዮጵያዊ ነን ወያኔ አይደለንም ብሎ መገኘትን ማሳየት ይጠይቃል። ለወያኔ ድርጅት አባላትና ደጋፊዎች ያለን ጥሪ ራሳችሁን ከዚህ ከተረገመ ቡድን አርቁ የሚል ነው። ይህን ጥሪ አልሰማ ብለው ከወያኔ ጋር እንተቃቀፍ እንደራደር የሚሉት ግን ምንኛ ቢክዱትም ወያኔዎች ናቸው። ወደዱም ጠሉም ሚናቸው አፍቅሮ ወያኔን ያንጸባርቃልና መጨረሻቸውም ከቶም አያምርም። አሁንም ጊዜ አለ። ለወያኔ ተለጣፊ ሆነው የቆዩትም ቢሆኑ ይህ አገዛዝ ጸረ ሕዝብና ጸረ ኢትዮጵያ መሆኑን ለማወቅ ሰፊ እድል አግኝተዋልና ሸርተት ሊሉ ሊከዱት ይገባል። እየሰጠመ ያለ መርከብ ላይ ሙጭጭ ብሎ መቆየቱ ጠቃሚ አይደለም፣ የውድቀት ተካፋይ ያደርጋል። ወያኔ በሕዝብ አመጽ ሲወድቅ ሊከተል የሚችለው የሂሳብ ማወራረድ የከፋ ሊሆን ስለሚችልም ወያኔን በጥፋት አገዛዙ እያጀቡት ያሉት ክፍሎች በጊዜ ሊረዱትና የሕዝብን ጎራ እንዲቀላቀሉ ጥሪ ይቀርብላቸዋል። የእነሱን ድጋፍ ካጣ ወያኔ ተነጥሎና እርቃኑን ቆሞ ለውድቀት ይጋለጣል። የሕዝብ መከራም ጊዜ ያጥራል። ወያኔ የገባውን ቃል ሁሉ አጥፎና ረግጦ ማንም የዴሞክራሲ ባለቤትና ተጠቃሚ ሆኖ አይገኝም። ፌዴራሊዝም ራስ አስተዳደር የሚባለውም ባዶ ቃል መሆኑ እየታየ ነው። ተጠቃሚው ወያኔና ጭፍሮቹ ብቻ ናቸው። ፍርፋሪው በእርግጥም ፍርፋሪ ነው። በሂደቱ ግን የሕዝብን ጥላቻ ማትረፍ አልቀረምና ይህ ሁኔታ ካልታረመ አመጽ ሲፈነዳ ጉዳቱ ከፍተኛ መሆኑ የሚቀር አይደለም። ተለጣፊ የተባሉት የወያኔ ዘረኛ አገዛዝን የሚያጅቡት በጊዜ አቋም ቀይረው ከሕዝብ ጎራ መቀላቀላቸው አስፈላጊ ነው። ወያኔ በስልጣን የቆየው በባዕዳን እርዳታ ውጭ በወታደሮችና የአፈና ተቋሞቹ በመተማመን ነው። በመሆኑም የወያኔ አገዛዝ ወታደሮች፣ መኮንኖች፣ ፖሊሶች፣ የጸጥታ ሰራተኞች፣ የልዩ ኃይል አባላት ወዘተ በጅምላ ወያኔ ተብለው የሕዝብ ቁጣ ሰለባ እንዳይሆኑ ከወዲሁ ሰልፋቸውን እንዲያስተካክሉ ጥሪ ማቅረቡ ወሳኝ ነው። አገዛዙን መግዳት፣ ከውስጥ ሆኖ መቦርቦርና በገቢር ከሕዝብ ጎን መቆም ይጠበቅባቸዋል። የጦር ኃይል ሚና አገርን ከጠላት ጥቃት መጠበቅ እንጂ ለአንድ አጥፊ ቡድን ታዛዥ ሆኖ ሕዝብን መጨፍጨፍ አይደለም። የጦር ኃይሉ ከሕዝብ ጎን ሲቆም ለለውጥ የሚደረገው ትግል ውጤታማ ይሆናል። ወያኔ የጦር ኃይሉን በብሔረሰብ ከፋፍሎና በራሱ አባል መኮንኖች ቁጥጥር ስር አስገብቶ ሲጠቀምበት ሲጥርና ሲገለገልበትም ቆይቷል። ይህን ጋሬጣ አሽቀንጥሮ መጣልና በኢትዮጵያዊነት ዙሪያ ተሰብስቦ በስልት ተደራጅቶ አገዛዙን ለመጣል እየተደረገ ላለው ትግል ሰራዊቱ የበኩሉን አስተዋጽኦ እንዲያደርግም የሚጠበቅ ነው። አገዛዙን የጥቃት እቅዶች ማደናቀፍ፣ ጸረ ሕዝብ እንቅስቃሴውን ማበላሸት፣ አቅሙን ማድቀቅ ያስፈልጋል። በዚህ መስክ የሰራዊቱ ሚና ከፍ ያለ እንደመሆኑ መጠን ከወያኔ ተለይቶ መቆም የሚችለው ክፍል የሕዝብን ድጋፍና የባለውለታነት ቦታ ያገኛል። ይህ ሳይሆን ቀርቶ ሰራዊቱ የወያኔ መሳሪያ ሆኖ ከቀጠለ ያመጹ ተጠቂ እንጂ ተጠቃሚ አይሆንም። ወያኔን ከመነጠል አንጻር የሕዝብ ሚና ከፍተኛ ነው። ህዝብ የለየላቸው ወያኔዎችን እያረቀ ሌሎችን ግን ሊያቀርብና በቀስቀሳም ሊያሸንፍ መጣር አለበት። በዝምድናና በሁሉም መስክ ቀርቦ ወደ ህዝብ ጎራ እንዲገቡ መቀስቀስ ዋና ስራ መሆን አለበት። ለወያኔ ነፍስን መሸጥ ጥፋት መሆኑን እንዲረዱና የኑሮ ግዳጅን ቢጫናቸው ቅሉ ልባቸውን ከህዝብ ጎን እንዲያደርጉ ማስተማር መምከር ተገቢ ይሆናል። የህዝብ የተጠናከረ ቀስቀሳ ብዙዎችን ሊመልስ ሊያስተካክል መቻሉ ደግሞ ደጋግሞ የታየ ነው። የሃይማኖት ተቋሞች በዚህ መስክ ሚናቸው ሰፊ ነው። ሴቶችና ወጣቶች በዚሁ ቀስቀሳ ዘመቻ እንዲካፈሉ ከተደረገ ደግሞ የሚገኘው ውጤት ከፍ ያለ ይሆናል። ዘመድ ቤተሰብ ያለው ሁሉ ይቀሰቀሳል። ሰልፍ አስተካክል፣ ህዝብን ታደግ፣ አገርክን አስቀድም በሚል ይመከራል ማለት ነው። ሰው ከሰው ርቆና ውጪ ሆኖ አይኖርምና ለወያኔ ያደረው ሁሉ መለስ ብሎ አቋሙን የሚመረምርበት እድል ይኖረዋል ማለት ነው። ከህዝብ ጎራ ተደባለቁ በሚል ለወያኔ አባላትና ተከታዮች የሚደረገው ጥሪ ወቅታዊ ነው። አገዛዙን ከውድቀቱ የሚያድነው ማንም ኃይል የለም። ከውድቀቱ ሂደትና ሲንኮታኮት ግን የሚደርሰውን ጉዳት መጠን መቀነስ ይቻላል። ተከታዮቹ የነበሩት ከራቁት ከህዝብ ጎን ከቆሙ ውድቀቱ ፈጣን፣ ጉዳቱም ቀላል መሆኑ ግልጽ ነው። ለዚህም ነው ከህዝብ ጎን ቁሙ፣ ወያኔን ራቁት፣ ወያኔን ለመጣል በሚደረገው ትግል ተሳተፉ የሚለው ጥሪ የሚስተጋባው። በየካቲት 66 አብዮት ወታደሮችና መኮንኖች በእንቅስቃሴው መሳተፋቸው አገዛዙ ሊወድቅ ችሏል። መርገም የሆነው ምርጥ መኮንኖች የህዝብን ድል ቀምተው በፍጹም ስልጣን ላይ ቁብ ማለታቸውና ጸረ ህዝብ መሆናቸው ነው። ይህ ሊደገም አይጠበቅም፣ አይታሰብም። የህዝብ አመጽ ይህን እንዳይደገም ደግሞ ተገቢውን ጥንቃቄ ማድረጉ ተገቢ ይሆናል። የለውጥ ባለቤት ህዝብ ነው። ድልም የህዝብ እንጂ የባለ ነፍጦች አይደለም። ወደ ዴሞክራሲያዊ ስርዓት ሽግግሩም ሁሉንም አገር ወዳድ ኃይል ያቀፈ እንጂ በጥቂቶች ውሳኔ የሚፈጸም መሆን የለበትም። ለትግ ጥሪ ሲደረግም ከወያኔ የሚርቁ ኃይሎች ህዝብን ተክተው ራሳቸው በስልጣን እንዲሰየሙ ሳይሆን የህዝባዊ ለውጥ ክንድና አጋር እንዲሆኑ በመፈለግ ነው። የህዝብ እኩልነት የዴሞክራሲ መስፈን ውጤት ነው። ዴሞክራሲ የሚሰፍነውም በወያኔ አገዛዝ ውድቀት ላይ እንጂ እርኩስ ኃይል አቅፎና ደግፎ እንዳልሆነ ያለፉት የመከራ ዓመታት በግልጽ አሳይተውናል። የወያኔን ዘረኛ ስርዓት ለመጣል በጋራ እንነሳ። በወያኔ ላይ ሁሉም ያምጽ።
በልበለው በለው በልበለው በለው አጋድመው ሁካው ወዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ሁካው ታገሩ ደንታ የለለው ለወገኖቹ ደንታ የለለው ከሆዱ ሌላ የማይታየ አለሁ አለሁ ሲል ሲያሸረግድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ በለው እያጎበደደ በሆዱ ተገዝቶ መኖር ከለመደ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ እራሱን ካስናቀ የግፍ ቃናው ይብዛ ይልፋ እንደ ቅሪላ የቁሙት ነው ይሞት ኖሮም የለው መላ በልበለው 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 በለለኝ በለለኝ አጋድመኝ ውቃልኝ በለው 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 ሆዳም ለሆዱ ሲልቀናልፋ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ
እንዳሮ ጌካ እካ 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 እካ
ህግ ያልገዛው ወያኔ ህዝባዊ አመጽ ያንበረከከዋል። በአገራችን ውስጥ የተለያዩ መንግስታት ተፈራርቀዋል። ነባሩ ወደ ቀጣዩ አገዛዝ የሚተላለፈው ተቀመጥ ቦምበሬ ተናገር በከንፈሬ ተብሎ በአብዛኛው ህዝብ ተመርጦ ሳይሆን በፖለቲካ መመሳጠር በነፍጥ ተመርኩዞ ነው። በስልጣን ሽግግር ወቅት ህዝቡ ያስተዳደሩን ስልጣንና ኃላፊነት ለሚያምንባቸው መሪዎች የሰጠበት ሁኔታ አልነበረም። በአገራችን ታሪክ መንግስት ማለት በህዝብ ላይ የተጫነ የስልጣን ልጓምን ጨብጦ ከቤተ መንግስት ሰይሞ እንዳፈተተው የሚሰራ ሲሻው የሚገድል ሲያሰኘው የሚያስርና የሚያግዝ ከህዝብ ተገንጥሎ የቆመ የማይደፈርና የማይገሰስ መለኮታዊ ኃይል ሆኖ ቆይቷል። እያንዳንዱ የአገዛዝ ስርዓት የራሱ መለያ ጠባይ ያለው ቢሆንም በበትረ ስልጣን አያያዝና ጨባበጥ ላይ ግን ሁሉም ተመሳሳይነት አላቸው። በህዝብና በመንግስት ማል ያለው ግንኙነት የጌታና የሎሌ ወይም የገዥና የተገዥ ነው ተብሎ በህግ የተደነገገ ይመስል በአገራችን መንግስትና ህዝብ ለየቅል ሆነው መቆየታቸው ሀገሪቱ ዛሬም ከመከራና ማጥ ከድቀትና ከችግር መላቀቅ አቅቷታል። የባሰ እንጂ የተለወጠ ነገር የለም። የወያኔ አገዛዝ ከውልደቱ በአብይነት ወታደራዊ ኃይል ለህዝብ የሚያስብና ለህዝብ ጥቅም የቆመ ድርጅት ባለመሆኑ ህዝብን በጠመንጃና በጡጫ ረገጣና ደፍጥጦ ለመግዛት ካለው ባህሪ የተነሳ የህዝብን ልዕልና ተቀብሎ በህዝብ ወሳኝነትና የበላይነት አምኖ የህዝብን ጥያቄ አስቀድሞ ህዝብን በማግባባት በማወያየትና በማስማማት ውሳኔ ከመሻት ይልቅ ጠመንጃውን በመወዝወዝና አታን በመሳብ የህዝብን ዲሞክራሲያዊነት መብቶች በማምከን በመደምሰስ የስልጣን እድሜውን ሲያራዝም የቆየ አሁንም በዚሁ የጥፋት ጎዳና እየነጎደ ያለ ጎጠኛ ቡድን ነው። የኢትዮጵያ ህዝብ ከባህሉ ከልምዱ ከሃይማኖቱ በመነሳት የዕለት ተዕለት ኑሮውን በሰላም ለማካሄድና የሀገሪቱ የኢኮኖሚ የባህል የፖለቲካ ወዘተ እድገትን ሊያፋጥን የሚችል የግንኙነት ዘይቤን ለመፍጠርና የራሱን መብቶችና የአስተዳደሩን ስልጣን ለመወሰን የሚያስችሉ መብቶቹ ተገፈዋል። ወያኔ ለአገዛዙ የሚስማማውን እንዳሻው ትርጉም የሚሰጠውን ህዝብ ያልመከረበትንና ያልተወያየበትን ህገ መንግስት ተብየውን የራሱን የፖለቲካ ፕሮግራም በአገሪቱ ላይ ደንግጓል። ለአገዛዜ ጠቅሙኛል ያላቸውን ህጎችና ደንቦች አውጥቶ ነጋሪት አስደልቋል። በየጊዜው የሚነሳበትን የህዝብ ጥያቄና እምቢተኝነት ለማፈንና ለመጨፍለቅ ሲፈልግ በየጊዜው አዳዲስ ህጎችንና አዋጆችን እየፈበረከ የአገሪቱን ሉዓላዊነት አስደፍሮና የህዝብን የስልጣን ባለቤትነት አልቀበል ብሎ ህዝብን ለረሃብ ለድንቁርና ለበሽታ ዳርጓል። የወያኔን ያለፉ ታሪኮች ከደደቢት ወደ አዲስ አበባ የተጓዘበትን አካሄድ ለጊዜው ብናልፈው እንኳን አዲስ አበባ በገቡ ዕለት በተቃዋሚ ሰልፈኞች ላይ ያዘነቡትን የጥይት ሩምታ ምንጊዜም ሊረሳ የማይችል የወያኔን ጭንብል ለኢትዮጵያ ህዝብ ፍንተው አድርጎ በአደባባይ ያሳየ መጥፎ ትዝታ ነው። በማከታተል በተደረጉ ሰላማዊ የተቃውሞ ሰልፎችም አያሌ ኢትዮጵያውያን በአሰቃቂ ሁኔታ ተገድለዋል፣ ታስረዋል፣ የሚወዷትን አገራቸውና ቤተሰቦቻቸውን ጥለው እንዲሰደዱ ተደርገዋል። የኢትዮጵያ ህዝብ ወያኔን መቃወም የጀመረው ዛሬ ሳይሆን ከዛሬ 25 ዓመት በፊት የሚኒሊክ ቤተ መንግስትን ሳይቆጣጠር ለመሆኑ የህዝብ ትግል ታሪክ መዝግቦት ያለ ሀቅ ነው። በየጊዜው ከቤታቸው በግድ በወያኔ ጸጥታ ሰራተኞችና ቅልብ ወታደሮች እየታፈኑ መሞታቸው ወይም በህይወት መኖራቸው የማይታወቅ የንጹሃን ዜጎች ወላጆችና ዘመዶች ምስክር ናቸው። የተቀረ ሌላውን ቤት ይቁጠረው ከማለት በስተቀር በአሃዝ ማስቀመጥ አስቸጋሪ ሆኗል። በግልጽ የሚታወቁ የፖለቲካና የህሊና እስረኞች እንዲፈቱ በሰብአዊ መብት ተሟጋች ድርጅቶች በኩል በተደጋጋሚ ጥያቄ ቢቀርብም ወያኔ አይኔን ግንባር ያርገው፣ አንድም የፖለቲካ እስረኛ በእጄ የለም በማለት አብሮት የተወለደ ቅጥፈቱን ያሽጎደጉዳል። ዛሬም እንደ ትላንትናው የሲቪክና የሙያ ማህበራት የፖለቲካ ድርጅቶች አባላትና መሪዎች ተማሪዎች አርሶ አደሮችና ጋዜጠኞች እንዲሁም ግለሰብ ተቋሚዎች ይታሰራሉ ይገደላሉ ይታፈናሉ። የውያኔ ባለስልጣናት ካድሬዎች ኪሳቸውን ያሳበጡበትና ህዝብን ያፈናቀሉበት የአዲስ አበባ ከተማን ማስተር ፕላን አስመልክቶ ከታሳስ ወር 2008 ዓመተ ምህረት መጀመሪያ ጀምሮ በተከሰከሰው አሁንም ባላባራው የህዝብ ተቃውሞ በመቶዎች የሚቆጠሩ ንጹሃን ዜጎች ሲገደሉ ቁጥራቸው በውል ያልታወቀ ዜጎች ለእስር ተዳርገዋል። በአዲስ አበባ ዙሪያ የተከሰከሰውን የህዝብ እንቢተኝነት በመደገፍ የመብት ረገጣ ይቁም፣ የታሰሩ የፖለቲካና የክሊና አስረኞች ይፈቱ፣ ፍትህ ይስፈን፣ አርሶ አደሩ የመሬት ባለቤትነቱ ይረጋገጥ በማለት በአደባባይ በመሰለፍ ህዝባዊ ጥያቄ ያቀረቡትን የህብረተሰብ ክፍሎች ባሰቃቂ ሁኔታ አጋዚ በተባለው ልዩ ኃይል በግፍ እንዲጨፈጨፉ አድርጓል። በየቦታውም የሰልፍ አስተባባሪዎች ናቸው የሚላቸውን ለይቶ በመልቀም ያስራበ ያስጠማ ሰቃቂ ስየል እየፈጸመባቸው ይገኛል። ነባር እስር ቤቶች አልበቃ ብለውት አገዛዙ አዳዲስ የማሰቃያና የማጎሪያ ስፍራዎችን በብዛት እየከፈተ ነው። ወያኔ ከመቼውም ይበልጥ በህዝብ በመጠላቱና ገበናው በመጋለጡ የተነሳ የሚቃወመውና የሚታገለውን ኢትዮጵያዊ ሁሉ ከማንገላታት አልፎ ከውልደቱ ጀምሮ የተካነበት ተቀናቃኞችን በአካል ጉዳት የማጽዳት እርምጃውን በስውርና በአደባባይ ተግባራዊ እያደረገ ነው። የዚህ ሁሉ ምስጢሩ ወያኔ ልዩነትን የማስተናገድ ባህሪ የሌለው ጎጠኛ ድርጅት ከመሆኑም ሌላ ከላይ ለመጥቀስ እንደሞከር ነው ከፖለቲካ ድርጅትነቱ ይልቅ በወታደራዊ ኃይሉ በጥንቻው የሚተማመን ስብስብ በመሆኑ ጭምር ነው። ኢያፓ ከትግ ታሪኩና ከተመክሮ በመነሳት ስላለፉት ሆነ ስለዛሬዎቹ አምባገነኖች ባህሪ ሲያብራራ አምባገነኖች ለውስን ወቅት በተለይም በስልጣን ኮርቻቸው ላይ እስኪደላደሩ ድረስ ዲሞክራሲያዊ መስለው መቅረባቸው ያዋጣል ብለው ፈራ ተባ እያሉ የሚሞክሩት ቢሆንም ዘለቄታ የለው። ዋነኛው ባህሪያቸው አፋኝነታቸው ባጭር ጊዜ ፈጦና አግጦ ይመጣል። ለዋጥ ለሰልቅት ይላል። ነጻ መድረክ፣ ነጻ ውይይት፣ ሰላማዊ ተቃውሞ ወዘተ የሚባሉት ይከስማሉ። የተቹ ይታደናሉ፣ የተጋለጡ ይታፈናሉ፣ የተቃወሙ ይመታሉ። በደርጉም ታይቷል፣ በወያኔም እየተደገመ ነው ሲል አስቀድሞ ያስጠነቀቀው የአምባገነኖችን በስልጣን የመደላደል እቅድ በአጭር መቅጨት የሚቻለው ህዝብ ሉዓላዊነቱን በገቢር ተረድቶ የስልጣን ምንጭ እሱና እሱ ብቻ መሆኑን አውቆ እኔ ህጋዊነት ያልሰጠሁት መንግስት ህገወጥና ጸረ ህዝብ ነው ብሎ አለማወላወል እስከ ቆመበትና መብቱን ለማስከበር እስከ መጨረሻው ሲታገል ብቻ ነው። የጎረቤት መብት ሲደፈር ያልተቃወመ የራሱ መብት ሲደፈር ጫዋሂም ደጋፊም እንደማያገኝ ግልጽ በመሆኑ አምባገነኖችንና ጎጠኞችን መታገል የሚገባው ገና ከጧቱና ሁሉም በጋራ ነው። ነጥለው ሊመቱ ሲነሱ ተነጣጥሎ ላለመጥፋት ባንድነት መቋቋም ያሻል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ አመታት የኢትዮጵያ ተማሪዎች ትግል ጨቋኞችን ሊያናጋ የቻለው ህዝብ ከዳር እስከ ዳር አሻፈረኝ ብሎ በየካቲት በአንድነት ለመብቱ መከበር በመነሳቱ ነው። ይህ የተባበረና የጽኑ ትግል መንፈስ ከየካቲት በኋላ በአስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ አገዛዙን ለማስፈን ቻለ። አገር አቀፍ ተቃውሞ በወቅቱ ተቀነባብሮና ተጠናክሮ ባለመከሰቱ የነቁ የህዝብ ወገኖች አታጋዮችና ቆራጥ ታጋዮች በድፍረት አገዛዙን ተጋፍጠው ተዋደቁ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ጎጠኞች ሂደት ከምርጦቹ የተለየ አይደለም። የውያኔ ዋና ተልእኮ ሀገር መከፋፈል፣ መበታተን፣ ህዝብን ከህዝብ ማጋጨት፣ መዋሸት ወዘተ በመሆኑም የከፋፍለህ አጥፋ ፖሊሲው መረን የለቀቀ ነው። ወያኔ ህዝብን እርስ በርስ በብሔር በሃይማኖት አላክሷል። ድርጅቶች ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል። ወያኔ ተጠያቂነቱ ለህዝብ ሳይሆን ለባዕዳን መሆኑ አያከራክርም። የኢትዮጵያ ህዝብ ለዘመናት የታገለላቸው ህይወቱን የገበረላቸው መሰረታዊ ጥያቄዎች ዛሬም ምላሽ አላገኙም። ወያኔና የወያኔ የጡት አባቶቹ በኢትዮጵያ ሰላምና ዲሞክራሲ ሰፍኗል፣ አገሪቱን በእድገትና ትራንስፎርሜሽን ጎዳና እየተመዘገዘገች ነው ሲሉ ያሾፉብናል። እውነታው ግን ከዚህ የተለየ ነው። ግመል ሰርቆ አጎንብሶ እንዲሉ ወያኔም ሆነ በአዳኑ ሊደበቁ የማይችሉበት ደረጃ ላይ በመድረሱ በአገራችን ዛሬ በችጋር በረሃብ የሚጠበሰው ህዝብ ብዛት ከ20 ሚሊዮን በላይ ከመድረሱ ሌላ በአገራችን አራቱ ማዕዘናት የህዝብ እንቢተኝነት ከአጥናፍ እስከ አጥናፍ ተስተጋርቷል። ሰላም ጠፍቷል፣ ሽብር ነክሷል። የተጨቆነና መብቱ የተረገጠበት ህዝብ ይዋል ይደር እንጂ እንቢኝ ማለቱ አይቀሬ ነው። ከተማሪው እንቅስቃሴ ጀምሮ እስከ ፖለቲካ ፓርቲዎች ድረስ በአብይነት የተስተጋባው የመሬት ላራሹ መፈክር ዛሬም ምላሽና መላሽ አላገኘም። መሬት ላራሹ በሚል የተጠቃለለው መፈክርና በዋናነት የአርሶ አደሩን ከብዝበዛ መውጣት ባለ ሙሉ መብት መሆንን በአገሪቱ የፖለቲካ ማህበራዊና የኢኮኖሚያዊ ድርሻ መጎናጸፉን ሚና መጫወቱን የሚመለከት ነው። ዛሬም እንደ ትላንቱ የኢትዮጵያ አርሶ አደር የአምባገነኖችና የጎጠኞች መጫወቻ እንደሆነ አለ። ይበዘበዛል፣ ከመሬቱ ይፈናቀላል፣ በክልልም ፖለቲካም ይታመሳል፣ በወያኔ ካድሬዎች ይረገጣል። ለአርሶ አደሩ ተዋጉለት አትሽሹ የሚለው የቀድሞ የኢትዮጵያ ወጣቶች የትግል መፈክር ዛሬም ወቅታዊነቱን እንደተላበሰ ይገኛል። ላብ አደሩ የምርቱ ተጠቃሚ ይሁን፣ አይበዝበዝ፣ አይዋረድ፣ አይሰቃይ፣ በነጻ የመደራጀትና የመታገል መብቱ ይከበርለት የሚለው ጥያቄ ዛሬም የትግሉ አብይ ጥያቄ ነው። የኢትዮጵያ ላብ አደሮች ወያኔና ባለሀብት በአዳን በሚወስኑበት ጋጠወጥ የኢኮኖሚ ፖሊሲ የተነሳ ለመከራና ለስራ አጥነት ተዳርጓል። ሲሻቸው እንዳረጀቁና ያለምንም ካሳ ከስራው ገበታ ያባርሩታል። ዛሬ የኢትዮጵያ መምህራኖችም ሆኖ የመንግስት ሰራተኞች እጣ ፈንታ ከላብ አደሩ ሁኔታ ብዙም የተለየ አይደለም። በማህበር የመደራጀት የኑሮ ዋስትናን የደሞዝ ጭማሪን መጠየቅ አይቻልም። እነዚህ የህብረተሰብ ክፍሎች በነጻ የመደራጀት መብታቸው ተገፎ በባርነት ቀንበር ስር ወድቀዋል። የአማኞች የእምነት ነጻነትና መብት አልተከበረም። ወያኔ በሃይማኖት ተቋማት ውስጥ ካድሬዎቹን በማስረግ ያተራምሳል። በሃይማኖት መካከል ቅራኔና ግጭትን በማስፋት መከባበር እንዳይኖር ጥላቻና ፍራቻ ሆን ብሎ ያሰራጫል። ሲያሰኘው ምዕመናኑን ጁምአ በተሰበሰቡበት አብያተ ክርስቲያናትና መስጊዶች ወታደሮቹን በማሰማራት በህዝብ ላይ ጉዳት ያደርሳል። በአጭሩ ወያኔ የኢትዮጵያን ህዝብ መከራና ስቃይ አባባሰ፣ አፋፋመ፣ አጠናከረ እንጂ አልቀነሰም። የኢትዮጵያንና የህዝቧን መብት ለማስከበር ከተፈለገ ተደራጅቶ መታገል የግድ መሆኑን ኢህአፓ አሁንም በአጽንኦት ለመግለጽ ይወዳል። ትላንትና ለሀገር ለወገን ሲሉ ሰማዕታት የሆኑ ዜጎች ደም ይጣራል። ደማችን የፈሰሰላቸው የህዝብ ጥያቄዎች ገና ምላሽ አላገኙም ይላል። ትግሉ መቀጠል ያለበትም ለዚህ ነው። ዛሬ ከትላንት አልተሻለም፣ አልተለወጠም። የህዝብ እንባ ተበራከተ እንጂ አላቆመም። ሀገራችን ለባዕዳን ተገዥ ሆነች እንጂ ለውርደት ተጋለጠች እንጂ ሉዓላዊነቷ ተደፈረ እንጂ አልተከበረም። በአጭሩ የህዝብ ጥያቄዎች ዛሬም አልተመለሱም። ብዝበዛውንና ጭቆናውን አጠናክሮ ቀጥሏል። ዛሬም እንደ ትላንትናው ጨቋኞችን፣ ጎጠኞችን፣ አምባገነኖችን በሁሉም መንገድ አምርረን መታገል እንዳለብን ይታያል። ትግላችን ለምን ከሚለው መልሱ ግልጥ ነውና፣ ትግላችን እንዴት ለሚለው ምላሹ ምስጢር አይደለም። ዛሬ ከትላንት አልተለወጠም፣ ቢከፋ እንጂ።
ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታከተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ ደምላሽናለሁ ደምላሽናለሁ በለው በለው አስኪደው በዋዛ በእናት አገርና በሚስት የለም ዋዛ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ
ነፋስ ሲመጣ እሳት መጫር በፖለቲካ ዓለም ነፋስ ሲመጣ እሳት መጫር የተባለው የማይደረግ ሳይሆን መሞከር ያለበት ድርጊት እርምጃ ሊሆን እንደሚችል ግልጽ ነው። በነገሩ ላይ ሁለት አይነት አመለካከት ሊኖር እንደሚችልም ግልጽ ነው። ለምሳሌ በአዲስ አበባ በልዩ ልዩ ከተሞች የተከሰተውን የህዝብ የመነሳሳትና የአመጽ መንፈስ በተመለከተ ይህ ነገር አደጋ ነው ይገደብ እሳት አይጫር የሚሉ አሉ። አትሰለፉ አትሰብሰቡ የሚል የሽፍንፍን ያስቸኳይ ጊዜ አዋጅ ያወጣው የመለስ አገዛዝ አንዳንድ ተቃዋሚነን ቢሉም ቃናቸው ወያኔያዊ ክፍሎች የሚሉትም ይህንኑ ነው። ሌሎች ደግሞ ይህን ነፋስ ይህን የህዝብ የትግል ስሜት ይህን ቁጣ ጋም ተከታተል ሀገሪቷን እንደ ሰደድ እሳት አዳርስና አገዛዙን ለብልብ ማለት ይሻሉ። ሁለት የተለያየና የተቃረነ አቋም ሰልፋችን ከየቱ ነው ነው ዋናው ጥያቄ። የህዝብ ድምጽ ተቆጥሮ ሳልቅ ወያኔ አሸነፍኩ ብሏል በብዙ ብዙ ድምጽ። ሐቁ ግን በየቦታው መሸነፉ ነው። በየቦታው ያካሄደው አፈና ደግሞ ተዘግቧል። በአሜሪካኑ ጂሚ ካርተር መነጽር የሚታይ ባይሆንም ቅሉ የመለስ አገዛዝ በአዲስ አበባ ተሸንፎ ሽንፈቱንም አምኗል። የህዝብ ድምጽ ሚዛንም እንዳለ ሆኖ አገዛዙ የተቃዋሚ ድርጅቶች መሪዎች በየቦታው ማሸነፋቸው መጭበርበር መሰረዝ የለበትም የተባለውን የተቀበለ ይመስላል። በአዲስ አበባም በሌላም ቦታዎች ተሸንፍ ያለውና አላጭበረበርኩም ለማለት ሲረዳው በሌላ በኩል ደግሞ ከበፊቱ በበለጠ ድምጽ ተቃዋሚዎች በወያኔ ፓርላማ ከገቡ እነሆ ዴሞክራሲ ፈነጠቀች በራች ብሎ ለመለፈፍና በተለመደው ለመሸፈት ያመቸኛል ብሎ ነው። ለዚህም ነው ገና ከመርጫው በፊት ላናምጽ እንፈራረም ጎበዝ ብሎ ሰላም ወዳድ መስሎ ህዝብን ለማገድ። የሚያሳዝነው ደግሞ ለዚሁ ሲራው ከኢትዮጵያ ዴሞክራሲያዊ ኃይሎች ህብረት በስተቀር ሌሎች ሁሉ ሰለባ ሆነው መገኘታቸው ነው። ከዚህ በፊት የምርጫው ህግ ባይቀየርም በምርጫው እንሳተፋለን ብለው አንሳተፍም ብለው ሟጭረው የቆሙትን ሙከራ ያበላሹ ክፍሎች ዳግም ከባድ ስህተትን ፈጽመዋል። ይህ ትላንት ሲሆን የዛሬው ደግሞ ዋናው ጥያቄ ተቃዋሚዎች ያገኙትን መቀመጫ 100 ሆነ 200 ምንም ቢሆን ካገዛዙ ወንበር አይበልጥምና ተቀብለው ያገዛዙ እገዳና አትሰለፉ አትቃወሙ እዝን አክብረው ግብግቡን ወደ ወያኔ ፓርላማ ያዞራሉ ወይስ ድላችንን ተቀምተናል ብለው እና በመለዘናዊ ፓርላማ ገብቶ መዳረቁ ከጉንጭ አልፋነት በላይ ፍሬቢስ ነው ብለው የህዝቡን አመጽ መንፈስ ተገና አድርገው በሌሎች ሀገሮችም እንደታየው ለመሰረታዊ ለውጥ ይታገላሉ የሚል ነው። ከመንታው መንገድ ተደርሷል። ተቃዋሚ ድርጅቶች በየትኛው አቅጣጫ ይጓዛሉ የሚለው ቢያንስ ለመጪው አመታት የህዝብ ትግል አንደምታው የሚናቅ አይደለም። ብለን ነበርን ለታሪክ መዝጋቢዎች ተተን ግንዛቤያችንን ግን ከስሜት ወይም ከግል ጥቅም ሽወረር ያለ ግምገማ አላቀን የሁኔታውን ይዘስል መረምር ደግሞ ወደድንም ጠላንም ግልጽ የነበሩና የሆኑ ሀቆችም አሉ። በምንም አይነት የመለስ አገዛዝ በህዝብ ድምጽ ተሸነፍኩ ብሎ ስልጣን አይለቅም ብለን ነበር። የዚህን ሀቅነት ክደው እናሽነፈዋለን ወይም ሲሸነፍ እጣውን ይቀበላል ያሉ ክፍሎች ስህተት መሆናቸው እንደገና ታይቷል። መለዚናዊና ጭፍሮቹ ምርጫውን አያጭበረብሩም ብለው የደመደሙም መሳሳታቸው ዳግም ግልጽ ሆኗል። በመሰረቱ ምን ተለወጠ ብንል ደግሞ ለኢትዮጵያና ለህዝቧ ቁልፍ የሆነው ለውጥ የህዝብ መነሳሳትና ማመጽ እንጂ የተቃዋሚ መሪዎች ወደ ፓርላማ መግባታቸው ወይም ነገ የአዲስ አበባ ከንቲባ ነን ብለው መሰየማቸው ሊሆን እንደማይችል ደግሞ ዛሬም ግልጽ ነው። ትኩረታችን ጥፋተኞችን ለመጠብጠብ ሳይሆን በህዝብ ደረጃ ሆነ በተቃዋሚ ድርጅቶች ደረጃ ሁሌም መሞኘት የማይበጅ መሆኑን ነው። የመለስ አገዛዝ ለምድ ቢለብስም በጋ አይሆንም። ስላገዛዙ ብዥታ ካለ ትግል ይጓዳል ይያልን ደግመን ደጋግመን ያሳሰብነው ለዚሁ ነበር። ያገዛዙ የስልጣን ማዕከል ሆነ ዋና ቦታ ፓርላማ የተባለ ቦታ አይደለም። የከተማ አስተዳደር ራሱ በወያኔው ህገ መንግስት ያለው ቦታ የወረዳ አይነትም አይደል። ለዚህም ነው ግምገማና አስተያየታችን ከሌሎች ተስፈኛ ድምዳሜ ጋር የተጋጨው። 50 ተመረጠ 200 ያገዛዙ የበላይነትና የስልጣን ቁጥጥር እስካልተወገደ ድረስ በተጨባጭ የሚኖር ለውጥ አይኖርም ያልነው ዛሬም ሀቅ ሆኖ ያላየኝ በራሱ ላይ መዘዛ መጣ ያለ ነው። ተጨባጩን ተመክሯችንን ስንገመግም ደግሞ ይህ በወያኔ ቁጥጥር ስር ያለ ፓርላማ ህግ በራሱ ሲያወጣ አገዛዙን ሲቆጣጠርና እንደ ዲሞክራሲያዊ ሀገር ፓርላማ ሲሰራ ሲንከሳቀስ ታይቶ አይታወቅም። በዚህ ተቋም ውስጥ የነበሩት ጥቂት የተቃዋሚ ድርጅቶች አባላት ደግሞ አልፎ አልፎ ግብዙን የወያኔ ቁንጮ ሲያናድዱት ቢታዩም በሰውየውና በአፈ ጉባኤው ከመዘለፍ በስተቀር ማንኛውንም ውሳኔ ወይም እርምጃ ሊጫኑ ሊያረቁም ሆነ ሊያስቀይሩ አልቻሉም። ሚናቸው ለመለስ ሽፋን ሰጭነት ነበር ቢባል አፍላፊ አይሆንም። ለዚህም ነው ዛሬም ቢሆን በተጨመረ ቁጥር የተቃዋሚ ድርጅቶች መሪዎች በወያኔ ፓርላማ ቢገቡ በአገዛዙ የስልጣን ክንድ ላይ ጫናቸው አመርቂ የማይሆነው። ገነት ዘውዴ፣ ዳዊት ዮሐንስ፣ አርካበ ወዘተ አለመመረጣቸው ወይም በመለስ ዜናዊ ሹምና ጥጥ እያደር ይከዳል ባይሆንም አሳልፈው መሰጠታቸው ደስ የሚላቸው ወገኖች ቢኖሩም ህዝብን ያስመረረው አርካበ ቢቀየርም በህዝብ ደረጃ የሚገኝ አርኪ ለውጥ አይኖርም። ዛሬም ስልጣን ከነመለስ እጅ ናት። ወታደሩ ጦሩ ሁሉም መዋቅር በእነሱ ስር ነው። ወሳኝ ማን ነው ብንል ዛሬም የመለስ ቡድን ነው። ስለዚህም አዲስ አበባ ከወያኔ ጸዳች ብለው መባረቅ የጀመሩ ክፍሎች ቤተ መንግስት ማ እንደሚኖርና ማን ሰልፍ እንኳን እየከለከለ እንዳለ አናይም ያሉ ሰጎኖች ብቻ ናቸው ማለት ይቻላል። ዛሬ በህዝብና በተለይም በተቃዋሚ ድርጅቶች ደጃፍ ላይ ገጭ ብለው ምላሽ ጠያቂ ሆኖ ያለው ጉዳይ ደግሞ ዛሬም ለመሰረታዊ ለውጥ ትግሉ ይቀጥላል ወይስ በመንገድ ማጅራቱን ይመታል የሚለው ነው። ነፋሱ እየነፈሰ ነው። ህዝቡ ለወሳኝ ድል ማለትም ለዘረኛው አገዛዝ ውድቀት ተነሳስቷል። እሳቱን እንጭራለን ወይስ አንለኩስም? እሳቱን እናዳፍናለን ወይስ እናራግባለን? እሳቱ እኛንም ያቃጥላል ብለን እንዳገዛዙ እንፈራለን ወይስ ይንደድ የትግል ሰዓት ይጋይ ዘረኛው ስርዓት ብለን በካቲታዊ ስሜት የህዝቡ አመጻ ካል እንሆናለን? ጥያቄው ይህ ነው። የነገይቷ ኢትዮጵያ ጣ የሚወሰነው በማዘጋጃ ቤት ወይም በወያኔ ፓርላማ አይደለም። የመለስ አገዛዝ ፍላጎት ከተሳካ እጣ ክፍሏ መለስ፣ ስዩምና ስባት በሚገናኙበት ቦታ ይወሰናል። የመለስ ጭፍራ ፍላጎት የሚከሽ ከሆነ ደግሞ የሀገራችን እጣ በህዝቡ አመጽ የአመጽ መድረክ በየቦታውና መስዋዕት የሚከፈልበት ሁሉ የሚወሰን ይሆናል። በህዝብና በጸረ ህዝቡ አገዛዝ መካከል ያለው የማይታረቅ ቅራኔና ፍልሚያ ቀነቀጠሮ የሚሰጠው አይደለም። የዛሬ 5 አመት ደግሞ በፓርላማ ቁጥራችን ይጨምራል ብሎ የዛሬን አመጽ ለማርገብ መጣሩ ደግሞ ጉዳቱ በቀላሉ የሚታይ አይደለም። የመለስ ጭፍራ ብርክ ይዞታል። ፈሪ ደግሞ ዱላው ብዙ ነው። ሲማታም አያሳምምም ማለት አይደለም። ይጎዳል ግን ህዝብን ሊያሸንፍና ሊሰብር መቼም አይችልም። ግድያው፣ አፈሳው፣ ሰልፍ መከልከሉ ሁሉ ህዝብ አምጾ ከተነሳ ውጤት አልባ አፈና ይሆናል። የመለስ ዜናዊ አገዛዝ የሰልፍና ሰላማዊ ተቃውሞን መብት ማገድ መብት የለውም። የጂሚ ካርተር አይነቱ የመለስ ገደል ማሚቶ ቢደግፈውም በዓለም የሚወገዝ ነው። በዓለም ባይወገዝም ዋናው በህዝባችን መወገዙና አለመከበሩ ነው። የሰላማዊ ትግል ዋናው መከሰቻ የመንግስት ተብየውን ህግና እዝ አለማክበር ነው። የህግ ወጥ አገዛዝ ህግን አለማክበር የዜጋ ግዴታ ነው። ስለዚህም ህጉ ይከበር ወዘተ ይያሉ ለዘረኛ ጣዖት ስገዱ የሚሉትን የቀበሮ ባህታውያን ጆሮ መስጠት አይገባም። በትግል ላይ ያሉ ድርጅቶች ስህተት መፈጸማቸው የሚተበቅ ነው። ከስህተት ነጻ መሆን አይቻልም። ግን ስህተቶች መደገም መደጋገም የለባቸውም። ስለ አገዛዙ ያለን ግንዛቤ የተሟላ ሆኖ ሳለ ከህዝባችን የትግል ተመክሮ ብዙ ተምረን ይያለን ዛሬም ጠንቀቅንበል አንሞኝ ባይ ድምጾች በርካታ ሆነው ይያሉ መወገድ ያለባቸውን ስህተቶች መድገሙ ወይም መፈጸሙ በቀላሉ የሚታይ አይደለም። የመለስ አገዛዝ ሙሉ ስልጣንን በእጁ ዛሬም ይዞ እንዳለ በዚህ መሰረት የመጣ ምንም ለውጥ እንደሌለ መፋትና መደናገሩ የሚተበቅ አይደለም። ስለ አገዛዙ ይዘትና ጠባይም ውጅንብር ውስጥ መግባትም ጊዜ ያለፈበት ጉዳይ ነው። አገዛዙን በፓርላማና በማዘጋጃ ቤት እንወጥራለን ብሎ ማለምም ፋይዳ ቢስ ነው። ከህዝብ ትግልና አመጽ ውጪ መለስ ዜናዊና ጭፍሮቹ አደብ ገዝተው ህሊና አግኝተው የህዝብን ውሳኔ ይቀበላሉ ብሎ መገመት ደግሞ ልጨፈን ዳግም ግደሉኝ ባይነት እንጂ ሌላ አይደለም። ነገ ትግል ካልተጫረና ካልተለኮሰ ነፋሱ የወያኔ ያለው ነፋስ ሆኖ የሀገርን ማገር ማፈራረሱ አይቀሬ ነው። ይህ ሁሉ ግልጽ መሆን አለበት። በህዝብና በተቃዋሚ ድርጅቶች መካከል የቆራጥነትና የትግል መንፈስ ልዩነት ካለ ተቃዋሚው ጨቋኙ ስርዓት ይሆናል። ስለዚህም በማይዳሰስና በማይጨበጥ አጉል ተስፋ ህዝብን ማዘናጋትና የህዝብን አመጽ ማዳፈን ሀገርን ያጠፋል ብሎ ደጋግሞ ማሳሰብ ያስፈልጋል። የምርጫው ሂደት ቢጭበረበርም ውጤቱ ያገዛዙ ክስረትና በህዝብ መጠላትን ይፋ አድርጓል። ይህን አቅ ግን እነ መለስ ዜናዊ የሚቀበሉት አልሆነም። ታዲያ መፍትሄው ምንድነው? ተስፋው ምንድነው? የህዝብ አመጽና ትግል ብቻ ነው። ስለዚህም ላስፈላጊው ለውጥ ማለትም የመለስን አገዛዝ ለመጣልና ለማስወገድ ያለው አማራጭ በወያኔ ፓርላማ የሚወለድ ሳይሆን በህዝብ የአመጽ ገድል እውን የሚሆን ነው። የመለስ አገዛዝ በመርጫው በገሃድ በሰፊው አጭበርብሯል። የህዝብን ድምጽ እንብኝ ሲያንሰው ነው። አንቀበልም መባል ሲያንሰው ነው። ህዝባዊ አመጽ ደግሞ ከዘገየ 13 አመታት አልፈዋል። ሌላ ወሬና ቀመር ከንቱ ነው። ለወሳኙ ትግል በቆራጥነት እንነሳ።
ወተት ይሸፈታል እንኳን ሰው ሲበደል ይዘገያል እንጂ መች ረሳል በደል አይ በደል አራጀ ጆሮስ እንደተነሳና እንደገና ሙት ወይ መየሳው ካሳ አንድ የተነሳና ሁለተኛ ሙት አገር ግን አይታት እንዳደረጓት እንዳደረጓት አረገዳይ ዳኛውም ዝንጀሮ መፋረጃ ጎረ ዳኛውም ዝንጀሮ መፋረጃ ጎረ ወይት ላይ ተቁሞ ይነገራል በደል በደል ነውም ገለፈለ ነውም ገለፈለ ቀፎውን ጨነቀው ጨነቀው ነውም ገለፈለ ቀፎውን ጨነቀ ማርመላሱን እንጂ መርዙም ማናወቀ ማና
See my truth in my own. See my truth in my own.